የሬዲዮ አገልግሎት ነው። አድማጮቻችን በኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
አድማጮቻችን ከሁሉ አስቀድሜ ጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማስተምረው የወንጌል ትምህርት ለእስራኤል መታደስና መመለስ የተለመነ ጸሎት በሚል ርዕስ ላይ የተመሰረተ ይሆናል። አምላካችን ቃል በዳንኤል መጽሐፍ በምዕራፍ 9 ላይ የነቢዩ የኤርሚያስን መጽሐፍን ዳንኤል ነቢዩ ካነበበ በኋላ በባቢሎን በመርኮ በነውረበት ዘመን የኢየሩሳሌምን የመርኮ ዘመን መፈጸሙን ባስተዋለበት ጊዜ የለመነውን ልመና ተመርኩዘን የእግዚአብሔርን ቃል እናያለን። የአምላካችን ቃል በምዕራፍ 9 ቁጥር 1 ላይ እንደዚህ ይላል፣ በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሂሻዊሮስ ልጅ በዳሪዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልሁ ይላል። ዳንኤል ይህ ያስተዋለው ትንቢት ነቢዩ ኤርሚያስ ከምርኮ በፊት ይናገር የነበረውን ትንቢት የትንቢቱን መጽሐፍ በእጁ ይዞ ነው። በኤርሚያስ ምዕራፍ 25 ላይ ስንመለከት ይሄ ዳንኤል አስተዋልኩ የሚለውን ክፍል ከቁጥር 10 ጀምሮ ማየት እንችላለን። ከነርሱም የልልታ ድምጽ እና የደስታን ድምጽ፣ የወንድ ሙሽራን ድምጽ እና የሴት ሙሽራን ድምጽ፣ የወፍጮንም ድምጽ፣ የመብራትንም ብርሃን አስቀራለሁ። ይህች ምድር ሁሉ ባድማ እና መደነቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉሥ 70 ዓመት ይገዛሉ። 70ውም ዓመት በተፈጸመ ጊዜ የባቢሎን ንጉሥና ያንን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር። የከለዳውያንን ምድር ለዘላለም ባድማ አደርጋታለሁ የሚለውን የእግዚአብሔርን ቃል ነበረ ዳንኤል የተመለከተው። በዚህ ቦታ ላይ ኤርሚያስ የተናገረው ከእስራኤል ያለፈ ነገርንም እንደሆነ እንመለከታለን። የባቢሎንም የራሱንም ውድቀትና ፍርድም ሁሉ ነቢዩ ኤርሚያስ አስቀድሞ ተናግሮ ነበር። ይሁን እንጂ ይሄ ነገር ደግሞ ዳንኤል በተመለከተበት ጊዜ የሚያስደንቀው የባቢሎን መንግስት በፋርስና ሜዶን መንግስት ተወሮ ድል ተነስቶ ንጉሶቻቸው ሁሉ ተሸረው በሌላ ስልጣን ስር እንደነበሩ እንመለከታለን። ከታሪክ ስንመለከት ከመጽሐፍ ቅዱስም አንጻር ስናይ አይሁዳውያኖቹ ከ605 ዓመተ ዓለም ጀምሮ ወደ ምርኮ ሲጋዙ እንደነበረ እናያለን። ዳንኤል ወደ ባቢሎን ሊገባ የቻለበት አንዱ ትልቁ ምክንያት ይህ በኤርሚያስ የተነገረው ትንቢት የእግዚአብሔር ቃል በመፈጸሙ ነው ወደዛ ሊሄድ የቻለው። ስለዚህ ይህንን ስንመለከት እግዚአብሔር ግን እስራኤልን ለባቢሎን ምርኮ አድርጎ ቢያስገዛቸውም ከተማረኩበት ሀገርም ሊያወጣቸው እንደሚችል በዚሁ በኤርሚያስ በኩል እንደተናገራቸው ዳንኤል ያስተውላል። ኤርሚያስ ምዕራፍ 29 ላይ ከቁጥር 10 ጀምሮ እስከ 11 ላይ ስንመለከት ይህንን የተስፋ ቃል እናያለን። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ ወደዚህም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም በማለት ከመማረካቸው በፊት ይህንን ድንቅ ተስፋ እግዚአብሔር ይሰጣቸዋል። ይህ የሚያሳየን እግዚአብሔር በሕዝቡ መካከል ያለውን ኃጢአት ለማስወገድ የሚያደርገውን ቅጣት ብቻ ሳይሆን የምናየው ሕዝቡ ንስሐ ሲገባ ደግሞ እንዴት አድርጎ በሚያስደንቅ ምሕረት ሊያስባቸው እንደሚፈልግ እግዚአብሔር አስቀድሞ ገና በበደል እያሉ ይህንንም ተስፋ ነበር የሰጣቸው። ምንም እንኳን እነዚህ የቅጣትና የመጎብኘት ትንቢቶች እውነቶች በኤርምያስ መጽሐፍ ቢመለከታቸውም ዳንኤል ንስሐ ግን ሲገባ እናያለን። ምክንያቱም አንዳንድ ጊዜ የእግዚአብሔርን ቃል ተመልክቶ ሰው አይ በቃ ይሄ ተነገር ትንቢት ተነግሯል አሁን ሊፈጸም ነው እንደ ተናገረው እግዚአብሔር ዘመኑ ደርሷል ብሎ ቁጭ አላለም። ነገር ግን ንስሐ ሲገባ እንመለከታለን። ይህም ያሳየን ዳንኤል የኤርምያስን መጽሐፍ ሲያነብ የተረዳውን መረዳት ቀደም ብሎ እንዳልነበረው ያሳያል። በተጨማሪም የምናየው ይህንን እውነት ነው። መጽሐፉ በእጁ እንዴት ሊገኝ እንደቻለ ራሱ ብዙዎች በጣም የሚደነቁበት ነገር ነው። ምክንያቱም ትንቢቱን የተናገረው ኤርምያስ ተገዶ በሰዎች ወደ ግብጽ አገር ሄዶ እንደነበረ እንመለከታለን። በዚያም እንደው ህይወቱ እንዳለፈ ነው የሚታመነው። ስለዚህ ዳንኤል ይህን መጽሐፍ ባቢሎን ድረስ እንዴት ሊያገኘው ቻለ የሚለው ምናልባት በዛን ጊዜ ይሄ የሆነበትን ጉዳይ በትክክል ከመጽሐፍ ቅዱስ ተመራማሪዎች የምናገኘው ተጨባጭ የሆነ ማስረጃ የለም። ግን እግዚአብሔር ይህንን ራሱ እንዳደረገ መገመት እንችላለን። የምርኮ ምክንያትና የቅጣቱን መፈጸም እንዳስተዋለ ዳንኤል ራሱን በእግዚአብሔር ፊት ሲያዋርድ እናያለን። እንደዚህ ይላል፣ ማቅ ለብሼ በአመድ ላይ ሆኜ ስጾም ጸልይና ለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው። ወደ አምላኬም ወደ እግዚአብሔር ጸለይኩ፣ ተናዝዤም እንዲህ አልኩ፣ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምጸንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችን ነቢያትን አልሰማንም እያለ ዳንኤል እግዚአብሔር ፊት ይጸልያል። ዳንኤል በምጾምና በጸሎት ፊቱን ወደ እግዚአብሔር ሲያቀና እንመለከታለን። ፊቴንም ወደ እግዚአብሔር ወደ አምላክ አቀናው ይላል። የንስሐ ጸሎት ትልቁ ነገሩ ስለ ችግሩ መለመን ብቻ ሳይሆን የተበደለውን አምላክ ፊት መፈለግ እንደሆነ ዳንኤል ያስተምረናል። ዳንኤል ፊቱን ወደ አምላኩ በማቅናት መናዘዝ ነው የጀመረው። ይህ እጅግ የሚያስደንቅ ነገር ነው። አንድ ሰው ባጠፋው በበደለው ነገር የሚደርስበትን ቅጣት ሲጨርስ በደሉ እንደማይቆጠርበት ነው የምናውቀው። ከእግዚአብሔር ጋር ግን በሚሆን ጉዳይ ግን እንዲህ አይደለም። ምንም እንኳን እግዚአብሔር በነቢዩ በኤርምያስ 70 ዓመት ለቅጣት በምርኮ እስራኤልን አሳልፎ ቢሰጥም ያ 70 ዓመት ሲያልቅ ቅጣቱ አለቀ፣ ከዚህ በኋላ መልካም ይሆናል ማለት እንዳልሆነ ነው ያየው። ቅጣትም ሆነ የኃጢአት ብድራትን መቀበል የመታደስ ዋስትና በራሱ እንደማያስገኝ ያስተዋለ ሰው ነው ዳንኤል። ቅጣትንና በደልን በንስሐ በጸጸት ካልተያዘ ከቅጣት በኋላ መታደስና መጎብኘት ሊገኝ የሚችልበት ዋስትና የለም። ይህንን በእስራኤል ታሪክ ውስጥ በነቢያት መልእክት ውስጥ በጣም በተደጋጋሚ የምናየውና የምንመለከተው ነው። ዳንኤል ምንም እንኳን በእግዚአብሔር የተወደደ ሰው ቢሆንም እስራኤላዊ በመሆኑ የሕዝቡ በደልና ኃጢአት ለምርኮ ራሱንም እንደዳረገው ያውቃል። እንደ እርሱ ያሉትንም ቀና ልቦና ያላቸውን ሰዎች ሁሉ የማረከ ጉዳይ ነው። ከላይ እንደነገርኳችሁ ኤርምያስ እንኳን ሳይቀር ከሚወዳት አገሩ ወደ ግብጽ ተገዶ እንደሄደ ሁሉ እንመለከታለን። እንደውም በኤርምያስ 43 ከቁጥር 2 እስከ 7 ስንመለከት የሄደበትን ሁኔታ ኤርምያስ ነቢዩ ራሱ ይህ ቅጣት እንደሚመጣባቸው የተናገረው የእግዚአብሔር ታማኝ ባሪያ ነቢይ ኤርምያስ እንዴት እንደተወሰደ ይናገራል። የሆሻያ ልጅ አዛርያስ፣ የቃሪያም ልጅ ዮሐናን፣ ትዕቢተኞችም ሰዎች ሁሉ ኤርምያስን ሐሰት ተናግረሃል፣ አምላካችን እግዚአብሔር በዚያ ትቀመጡ ዘንድ ወደ ግብፅ አትግቡ ብሎ አላከህም፣ ነገር ግን ከለዳውያን እንዲገድሉን ወደ ባቢሎንም እንዲማርኩን በእጃቸው አሳልፈ ትሰጥን ዘንድ የኔሪያ ልጅ ባሮክ በላያችን አነሳስቶሃል አሉት። የቃሪያም ልጅ ዮሐናን፣ የጭፍራ አለቆችም ሁሉ፣ ሕዝቡም ሁሉ በይሁዳ ምድር ይቀመጡ ዘንድ የእግዚአብሔርን ቃል አልሰሙም። ኤርምያስ አትሂዱ ብሏቸው ነበር፣ ወደ ግብፅ እንዳይሄዱ ትንቢት ተናግሮ ነበር፣ አልሰሙትም። የቃሪያም ልጅ ዮሐናንም የጭፍራ አለቆቹም ሁሉ በይሁዳ ምድር ለመቀመጥ ከተሰደዱባቸው ከአሕዛብ ሁሉ የተመለሱትን የይሁዳን ቅሬታ ሁሉ ወንዶችንና ሴቶች ልጆችን የንጉሱንም ሴቶች ልጆች የዘበኞቹም አለቃ ናቡዘረዳን ከሳፋን ልጅ ከአቂያም ልጅ ከጎዶልያስ ልጅ ጋር የተዋቸውን ሰዎች ሁሉ ይልና ነቢዩንም ኤርሚያስን የኔርያንም ልጅ ባሮክን ወሰዱ። የእግዚአብሔርንም ቃል አልሰሙምና ወደ ግብጽ ምድር ገቡ፣ እስከ ጣፍናስ ድረስ መጡ ይላል የእግዚአብሔር ቃል። ባሮክ የነቢዩ ኤርሚያስ ጸሐፊ ነው። ትንቢት ሲናገር ለኤርሚያስ ትንቢቱን የሚጽፍለት ባሮክ ነው። ባሮክንም ኤርሚያስንም አብረው እነዚህ አመፀኛ የሆኑት እግዚአብሔር የተናገረው መከናወኑ መፈጸሙን እንኳን እያዩ ዝቅ ያላሉት ሰዎች ይህንንም የእግዚአብሔርን ሰው እንደወሰዱት እናያለን። በደል የሚያመጣው ጉዳት መዘዙ ብዙ ነው። ለጻድቃኖች የሚተርፍበት ሁኔታ አለው። አንዳንዱ ለትውልድ ትውልድ ሁሉ ይተርፋል። በደል ምንም ያልበደሉትን እንደነ ኤርሚያስ ያሉትን ሁሉ በበደል ውጤት እንዲኖሩ የሚያደርግ ሁኔታ እንደሚያመጣ እንመለከታለን። ዳንኤል የምርኮን ዘመን ሲያልቅ ለመታደስ የሚያበቃ የንስሐ ልመና ሲያቀርብ እናያለን። ይህንን ልመና እያቀረበ ያደረገው ትልቅ ነገር በአምላኩ ፊት ራሱን በማዋረድ በጾምና በጸሎት ማቅ ለብሶ ራሱ በብዙ ሁኔታ አዋርዶ ነው የሚጸልየው። ዳንኤል በዚህ ጊዜ በከፍተኛ ስልጣን ላይ የሚገኝ በኢቨን ባቢሎን ከወደቀ እንኳን በኋላ በፋርስና ሜዶን መንግስታት ዘንድ ሞገስና ስፍራ ያገኘ ሰው እንደነበረ ይታወቃል። ነገር ግን በዚህ ቦታ ላይ ስንመለከት ዳንኤል ማቅ ለብሼ በአመድ ላይ ሆኜ ስጾም ጸልይና ለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው ወደ አምላኬም ወደ እግዚአብሔር ጸለይኩ ተናዝዤም ይላል። እንዲህ አልሁ፣ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንንና ምህረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናልና በድለንማል፣ ክፋትንም አድርገናል፣ አምጸንማል። ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገስታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን የባሪያዎችን ነቢያትን አልሰማንም ይላል። በበደሉ ራሱን እየጨመረ ይናገራል። የሚያስደንቅ ነገር ነው የሚናገረው። አያችሁት? ሰርተናል፣ በድለናል፣ አድርገናል፣ አምጸናል፣ ፈቀቅ ብለናል፣ አልሰማንም እያለ ራሱን በመጨመር ይናገራል። ዳንኤል ራሱን እየጨመረ የሕዝቡን ኃጢአት የራሱ እንደሆነ እየቆጠረ እግዚአብሔርን ሲለምን እንመለከታለን። ትንቢት እየጠቀሰ ሊፈጸም ዘመኑ እንደደረሰ በመመልከት አልቀረም። እግዚአብሔር ሰውን የሚጎበኘው ሰው ንስሐ ሲገባ ብቻ ነው እንጂ የእግዚአብሔር መጎብኘት ያለ ንስሐ ዘመን ጠብቆ የሚመጣ እንደሆነ አይደለም ዳንኤል ሲወስድ ምናየው። አይ ዘመኑ ደረሰ፣ በቃ የመጎብኘታችን ጊዜ፣ አሁን የእኛ ተራ ነው፣ አሁን ደግሞ እግዚአብሔር ሊያስበን ነው ብሎ ቁጭ ሲል አናይም። እግዚአብሔር ከጥንት ጀምሮ ውድ ወገኖቼ የመሲሁን የኢየሱስን መምጣት ሲናገር በነቢያት ቆይቶ ልጁን በላከበት ጊዜ ያደረገው ይህንን መጎብኘት የሚያስተናግድ ሰው ልቦናው መዘጋጀት በንስሐ እንዳለበት ነው መጀመሪያ የተደረገው። ምንም እንኳን የዓለም መድኃኒት ኢየሱስ ክርስቶስ የዓለም ብርሃን ሆኖ በሞት ጥላ መካከል ላሉት ሁሉ ጌታችን የተገለጠ የእግዚአብሔር ክብር በአካል ሥጋ በምድር ሊገለጥ ያለበት እድል መጎብኘት ቢሆንም የጌታን መምጣት ግን ያስተዋሉና የተረዱ ሰዎች ልባቸው በንስሐ የተዘጋጁ ሰዎች ብቻ ናቸው። መጎብኘት ለሁሉ ሰው አይሆንም። መጎብኘት ሲመጣ መጎብኘትን ለማስተናገድ፣ መጎብኘትን ለመመልከት፣ መጎብኘት እንዲሆን ለማድረግ ንስሐ እጅግ በጣም አስፈላጊ እንደሆነ እናያለን። በሉቃስ ወንጌል ውስጥ በምዕራፍ 3 ላይ ከቁጥር 3 እስከ 6 የምናየው ይሄንን ነው። የጌታን መንገድ አዘጋጁ እርጊያውን አቅኑ ያለ በመድረ በዳ የሚጮህ ሰው ድምጽ አዘቅቱ ሁሉ ይሙላ ተራራው ኮረብታው ሁሉ ዝቅ ይበል ጠማማውና የቀና መንገድ ይሁን ሸካራው መንገድ ትክክል ይሁን ስጋም የለበሰ ሁሉ የእግዚአብሔር ማዳን ይተብሎ እንደተጻፈ ለኃጢአት ስርየት የንሳን ጥምቀት እየሰበከ በዮርዳኑ ዙሪያ ወዳለችው አገር ሁሉ መጣ ይላል መጥምቁ ዮሐንስ የትኛው መንገድ ነው ያስጠረገው ለኢየሱስ? ኢየሱስ በግሩ የሄደበትን በአካለ ስጋው በግሩ የሄደበትን አይደለም ወይም በፈረስ እንዲሄድ ወይም ሰረገላ እንዲጋልብበት አይደለም መጥምቁ ዮሐንስ እንዲስተካከል ለሰዎች ልጆች የተናገረው ጠማማ የሚለው ሻካራ የሚለው ዝቅ ማለት ያለበት በከፍታ ላይ በተራራ የሚመሰለው የሰው ልብ እንደሆነ እንመለከታለን መጥምቁ ዮሐንስ እንዲቀና የጠየቀው መንገድ የሰው ልብ ብዙ ጉርስርጓጉት የሆኑ ሻካራ ነገሮች አሉበት ሊጠረግ ሊቀና ሊስተካከል የሚገባው መንገድ በኃጢአት ህይወት እንደ አዘቅትና ገደል የሆነ እንደ ሰው ልብ ያለ ምንም የለም ንስሐ የመጎምኘት ዋስትና ነው ሰው ንስሐ ካልገባ ከኃጢአት የመመለስ የመጸጸት ነገር ከሌለ እግዚአብሔር እንደሚጎበኝ ምንም ሌላ ዋስትና ለሰው ልጅ ያለው አይመስልም እግዚአብሔር ሊጎበኝን ከፈለገ በግልም በቤተሰብም በሀገርም ደረጃ የንስሐ መንፈስ ይኖራል እስራኤል የሚጎበኙበት ዘመን በመጽሐፍ በነቢያት አፍ እግዚአብሔር የተናገረ መከናወን የቻለው በንስሐ እንደሆነ መረዳት ተገቢ ነው እነዚህ በብሉይም ኪዳን ስንመለከት እግዚአብሔር ንስሐ ሲገቡ ሲጎበኛቸው እንመለከታለን በመሳፍንት ዘመን እስራኤላውያኖች እግዚአብሔር ላይ ያምጻሉ ነገር ግን እንደገና ወደ እግዚአብሔር ሲመለሱ ሲጮሁ እግዚአብሔር ይሰማል እንደገና እግዚአብሔርን ይበድላሉ ለጠላት አልፎ ይሰጣሉ ጠላት ይነሳባቸዋል ይጠቃሉ ወደ እግዚአብሔር ይጮሃሉ ንስሐ ይገባሉ ንስሐ በጣም አይነተኛ ነገር ነው በመድራችን ላይ የመንግስት ለውጥ ቢመጣ በመድራችን ላይ ኢኮኖሚያችንን ትልቅ ሊያደርግልን የሚችል የፈለገ ነገር ሀብትና የምድር ንጥረ ነገሮች ሁሉ ቢገኙም መድራችንን ባለጠጋ የሚያደርጋት መንፈሳዊ ብልጽግናን እኛ ክርስቲያኖች መፈለግ አለብን። ማቴሪያል ብልጽግና አገራችንን ትልቅ አያረጋትም። አገራችንን የፖለቲካ ትልቅ አድርጋትም። እግዚአብሔር በመድራችን ላይ ክብሩን የሚያመጣበት እግዚአብሔር በመንፈሳዊ ነገር እንዲጎበኝን በወንጌል እንዲጎበኝን በእግዚአብሔር ፍርሃት እንዲጎበኝን በመድራችን ላይ ዘረኝነት እንዲጠፋ ኃጢአት እንዲጠፋ ሰይጣናዊና ባዕድ አምልኮ ከመድሪቱ ላይ እንዲጠፋ መጸለይ ካለብን ለመድራችን እነዚህን ነገሮች ነው መጸለይ ያለብን ሰዎች በክፋት ተሞልተው በኃጢአት ተሞልተው እግዚአብሔርን እየተዳፈሩ በንግድ ቢሆን በተለያዩ አይነት ነገሮች የሚሰራው በደልና ግፍ ሁሉ ምድሪቱን እንዳትጎበኝ የሚያደርጋት ችግር ሊሆን እንደሚችል ልናስተውል ይገባል። ንስሐ የመጎምኘት ዋስትና ነው። እስራኤል የሚጎበኙበትን ዘመን በመጽሐፍቶች ስንመለከት ስናይ በነቢያቶቻቸው የተነገረውን ያለ ንስሐ የሆነ ነገር የለም። እግዚአብሔርን ሲተው እግዚአብሔር ይተዋቸዋል። እግዚአብሔርን ሲፈልጉት ይገኝላቸዋል። ተወዳጁ ዳንኤል ያደረገው ይሄንን ነው። ምንም እንኳን ዳንኤል እንዲህ ባለ ጸሎት በእግዚአብሔር ፊት ቢለምንም ውድ ወገኖች በጣም ብዙ የሚያስደንቅ ነገሮች ስለዚህ መጎብኘታቸው ከሰባ ዓመት ምርኮ በኋላ የሆነው ነገር የመጎብኘታቸውን ታሪካዊ ሂደቱን ብንመለከት ብዙ ነገሮችን እናያለን። የእስራኤል መጎብኘትና መታደሷ ከአይሁዳውያን አይሁዳውያኖቹ ከባቢሎን ምርኮ ሲመለሱ ሁሉ ነገር አልጋ ባልጋ ሆነ። በጣም ብዙ ሊታደሱ ሊስተካከሉ የሚችሉ ነገሮች ነበሩ። የኢየሩሳሌም ቅጥር ፈርሷል፣ ቤተ መቅደሱ ፈርሷል እና ምርኮኞች ቅሬታዎች ወደዚያ ተመልሰው ቤተ መቅደሱን ለመስራት የተቸገሩት ችግር ጊዜው አልደረሰም እያሉ ተቃውሞ መጣባቸው። የነ ዳንኤል ጸሎት ከተጸለየ በኋላ ብዙ የሆኑ ሰልፎች ታይተዋል። ነገር ግን በብዙ አይነት ጭንቀትና በሰልፍ ውስጥ ኢየሩሳሌም እንደገና እንድትታደስ እንደሆነ መጽሐፈ ዕዝራን መጽሐፈ ነህምያን በመመልከት ማየት እንችላለን። ምርኮኞቹን ከእግዚአብሔር ጋር አስታርቆ አስማምቶ ለመኖር አኗኗራቸውን እንዲቀይሩ የኪዳን ሰው ሴቶች አልሆኑ ሰዎችን በማግባት ከባዕድ ሴቶች ጋር በመጋባት የኖሩትን ኑሮ ሁሉ እንዲለውጡ የሚያደርጉ በመንፈሳዊ ጉዳይ ላይ ለተሐድሷቸው ለእግዚአብሔር ራሳቸውን ያስገዙ ታማኝ አገልጋዮች እንደነ ዝራ እንደነ ነህምያ ያሉ ወገኖቼ እንደነ ሀጌ የመሰሉ ነቢያቶች እንደነ ዘካርያስ የመሰሉ ነቢያቶች መነሳት ነበረባቸው። እግዚአብሔር በእነዚህ አገልጋዮች በኩል በርካታ ስራዎች በየጊዜው እየተሰራ ነው። ኢየሩሳሌም የተሰራችው ቤተ መቅደሱም የተሰራው ከዚያ በኋላ እስራኤል ምን እንደሆነ ታሪኩን بنመለከት ራሱ የሚያስገርምና የሚያስደንቅ ነው። የመጨረሻው መጽሐፍ ቅዱስ ትንቢት ሚልኪያስ የሚባለው ነው። በሚልኪያስ ትንቢት سنመለከት ቤተ መቅደሱም ተሰርቶ ከመርቆ ተመልሰው ቅጥሩም ተሰርቶ ኢየሩሳሌም በቦታው አሆና እንደገና እስራኤላውያኖች ካህናቶቹ የሰዎች በተዳራቸው ሁሉ የባዕድ ሴቶችን ያገቡ የኪዳን ሚስቶቻቸውን እየፈቱ በጣም በርካታ ስራዎች እግዚአብሔርን ማገልገል ከንቱ ነው ይላሉ ወደ ችግሩ ሲገቡና ያለ መታደስ እንዲሁ ዝም ብሎ የሚመጣ ነገር አይደለም። መታደስ ታማኝነትን የሚጠይቅ በለተለት ንስሐ ህይወት መኖርን የሚጠይቅ እንደሆነና ያለ ምንም እንኳን ዳንኤል እንዲህ አለ አይነት እጅግ የከበረ ረጅም የሆነ ታላቅ ጸሎት በእግዚአብሔር ቃል ውስጥ የእግዚአብሔር ቃል ሆኖ እንዲጻፍ የተፈቀደ ጸሎት የጸልየው ጸሎት እንኳን ተጸልዮ የእስራኤል ታሪክ አልጋ ባልጋ ሆኖ ሲሄድላቸው አንመለከትም። ስለዚህ ከመርቆ የተመለሱት በኋላ የገጠማቸውን ችግር የተቋቋሙበትን ሰልፍ በጸሎት ህይወት በለት ህይወታቸውን በማስተካከል የእግዚአብሔርን ፈቃድ እንዲጠብቁ የሚያደርጉ አገልግሎቶች እየተሰጡ ነው። በቃ መጎብኘት መጥቷል ተብሎ ክረምት መጣ ተብሎ ዝም ብሎ ዝናብ እንደሚጠበቅ አይደለም በረከት በመድሪቱ ላይ የሆነላቸው። በብዙ ሰልፍ በብዙ አይነት ሁኔታ መንፈሳዊ ነገራቸውን ከእግዚአብሔር ጋር አስማምተው ለመሄድ የነቢያት ተክሳጽ ምክርና ማነሳሳት ውድ ወገኖቼ ብርቱ የሆነ እግዚአብሔርን የሚፈሩ ለእግዚአብሔር ታማኝ የሆኑ መሪዎች እንደ ነህምያ እና እንደ ዝራ መሰሉ ተነስተው የተደረገ እንደሆነ እናያለን። መታደስ የዘመን የወራት ጉዳይ አይደለም። መታደስ ከእግዚአብሔር ጋር የሚገባውን አካሄድና አረማመድ በማሳየት የሚመጣና የሚጠበቅ እንደሆነ እናያለን። ዳንኤል ንስሐ ብቻ አይደለም ሲገባ ምንመለከተው ልቡን ወደ እግዚአብሔር አቅንቶ በእግዚአብሔር መሐሪነትን በመታመን ሲጸልይና ያለ በምዕራፍ 9 ቁጥር 10 ላይ በርሱም ላይ ምንም እንኳን ያመጸን ብንሆን በባሪያዎቹም በነቢያት እጅ በፊታችን ባኖረው ሕጉ እንሄድ ዘንድ አምላካችንን የእግዚአብሔርን ቃል ምንም እንኳን ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው ይላል። የኛ በደል በደሉ ጎልቶ ይታየዋል። በደለኛነታቸውን በጣም ያስተውላል። የእግዚአብሔርን ምሕረት ግን እየታመነ ይለምናል። ንስሐ የሚገባ ሰው ንስሐ መግባቱ አይደለም፣ ንስሐ በጸሎት መደረጉ አይደለም፣ ማቅ መልበሱ መጾሙ አይደለም። ይቅርታ ለእግዚአብሔር ነው። ማሃሪ እግዚአብሔር ነው። እግዚአብሔርን መጠምዘዣ አይደለም፣ ሃንገር ስትራይክ አይደለም። ዳንኤል ይቅርታ ለእግዚአብሔር እንደሆነ ለጌታ ለአምላካችን ምህረትና ይቅርታ ነው ይላል። እሱ ራሱ በንጹህ ፈቃዱ በሉዓላዊ ስልጣኑ እግዚአብሔር ካልማረን ራሳችንን ልንመር አንችልም። ስለዚህ ዳንኤል በዚህ ቦታ ላይ ሲጸልይ የአምላኩን መጎብኘት እንዲያገኝ ፊቱን ወደ እግዚአብሔር ሲያቀናና ያለ ኃጢአት ያስከተለው ቅጣትና ፍርድ ከደረሰ በኋላ ሰው እግዚአብሔር እንዲምረው ወደ ንስሐ መምጣት ብቻ አይበቃም። የእግዚአብሔርን ምህረትና ይቅርታውን እንድናገኝ መለመን አለብን። አንዳንድ ሰዎች የመጽሐፍ ቅዱስን ጥቅስ በመጥቀስ ብቻ የእግዚአብሔር ቃል የሚናገረውን የምህረትን የይቅርታን ጥቅሶች እየጠቀሱ በላያቸው ላይ ያውጃሉ፣ በአገር ላይ ያውጃሉ። ወገኖቼ የእግዚአብሔር ቃል የእግዚአብሔር ቃል ነው እንጂ ሰው እንደፈለገ እየጠቀሰ ለራሱና ለሀገሩ ለወዳጁ ለሚወዳቸው የሚያወለው አይደለም። ማንም ሰው የመጽሐፍ ቅዱስን ጥቅስ ለራሱ በእንዲህ መንገድ ምህረት ሊያውጅበት አይችልም። እኛ የእግዚአብሔርን ምህረት የምናገኘው ወደ እግዚአብሔር የጸጋ ዙፋን ቀርበን ነው። ዳንኤል ፊቱን ወደ እግዚአብሔር ነው ያቀናው። ስለዚህ እኛም ወደ እግዚአብሔር ጸጋ ዙፋን ቀርበን ነው የምናገኘው። ዕብራውያን ምዕራፍ 4 ላይ ይሄንን እናያለን። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል እግዚአብሔር ቃል። በሀገር ደረጃም ይሁን በግል ደረጃ ምህረት ስንፈልግ የምንቀርበው ዳንኤል ፊቱን ወደ አምላኩ እንዳቀና እኛም ወደዚህ የጸጋ ዙፋን ቀርባለን። ከብሉይ ኪዳን ይልቅ ወደ ተሻለው ኪዳን ውስጥ ነን ያለነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በሰማያት ያለፈው ትልቁ ሊቀ ካህን በአባታችን በአምላካችን በእግዚአብሔር አብ ዙፋን በቀኙ የተቀመጠ በድካማችን የሚራራልን ኢየሱስ አለ። እሱ እዚያ ስላለ ምህረት ለማግኘት ለኔና ለናንተ ይቻላል። ኢየሱስ ስላለልን በድካማችን የሚራራልን የሚያግዘን ጌታ ስላለ። ስለዚህ ዛሬ በመድራችን ላይ የምንሰማቸው መልካምም ይሁኑ ክፉ ነገሮች በሚኖሩበት ጊዜ በሰው ልጆች ሁሉ መንግስት ላይ ይሰለጥናል የተባለው እግዚአብሔር በእኛም ሀገር ላይ ይሰለጥናል። ወደ እግዚአብሔር ግን ለእግዚአብሔር በሚመቸው መንገድ እግዚአብሔር ለኛ ምህረትንና ቸርነትን በሚያደርግልን መንገድ ብንቀርበው እግዚአብሔር አምላካችን የዳንኤል አምላክ እኛንም ይሰማናል። ነገር ግን ይሄንን ላፍታ ጸልየን ለተወሰኑ ችግሮች ለአንድ ወቅት ጸልየን የምንተው ሳይሆን እንዲህ ባለ መንገድ ሁልጊዜ በንስሐ እግዚአብሔር ፊቱን እንዳይሰውርብን በመለመን መኖርን ይቻላል። የሰማችሁትን ሁሉ ለደህንነት ያድርግላችሁ። ሞቶ በተነሳው ኢየሱስ ክርስቶስ ስም
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።